ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ነሐሴ 27 2008 ዓ.ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታዬ ነን።
ጠቅላይ ሚኒስትሩ የተናገረው እጅግ በጣም አሳዛኝና አስከፊ ነገር ነው። በዚህ በጣም አዝነናል። እንግዲህ በኋላ ወጣቶችን አትግደሉ፣ እኛን የሃይማኖት አባቶችን ግደሉ ብሎ ስብሰባውን ረግጦት ነው የወጣው።
ጎንደር ላይ ያሉ የሃይማኖት አባት ናቸው ይህንን የተናገሩት። ዛሬ ጎንደር ላይ ተጠርቶ የነበረ ህዝባዊ ስብሰባ መበተኑን ካብራሩበት የተቀነጨበ ነው ያሰማ ናቸው።
መጀመሪያ ንብረት ማቃጠል፣ ቤቶች ማቃጠል፣ ሰዎች መግደል አለ። ይሄ ነገር ለመከላከልም በጣም በጥንቃቄ መከናወን አለበት ብለን እናምናለን።
አቶ አንዶም ገብረስላሴ የተቃዋሚው የአረና ትግራይ የህዝብ ግንኙነት ኃላፊ ናቸው።
በተለይም በትግራይና በአማራ ብሔር ተወላጆች መካከል ያለውን ታሪካዊ ግንኙነትና ትስስር ማንም የሚያውቀው ነው። በባህልም በወግም አብሮ በመኖርም የቆየ ትስስር አለ። ይሄንን አሁን የደረስንበትን ሰዓትን ለማምጣት ወደ ሰላማዊ ሁኔታ ለማምጣት በአጠቃላይ ከፍተኛ ዋጋ የከፈሉ ህዝቦች ናቸው።
አቶ ንጉሱ ጥላሁን ናቸው የሰማችኋቸው። የአማራ ክልላዊ መንግስት ቃል አቀባይ ናቸው። በአብይ ርዕስ ሁሉንም ያካተተ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በአማራ ክልል የተለያዩ ከተሞች ውስጥ ውጥረት መቀጠሉን፣ ክልሉ በወታደሮች ቁጥጥር ስር መዋሉንና ከሰኞ ጀምሮ እስከ ትናንት ሐሙስ ድረስ ስንት ህይወት እንደጠፋ፣ ስንት ሰው እንደቆሰለ፣ ስንት ሰው እንደታሰረ፣ ምን ያህል ንብረት እንደወደመ የተጣራ መረጃ ለማግኘት ሁኔታዎች ዝግ እንደሆኑበት መኢአድ አስታውቋል። አረና ትግራይ በበኩሉ የትግራይ ህዝብ ያለበትን ሁኔታ ባለመረዳት በአማራ ክልልና በኦሮሚያ እየተገደሉ ለሚገኙ ወገኖች አጋርነት አላሳያችሁም በሚል የትግራይ ተወላጆች ላይ ጫና ማሳደር፣ ንብረት ማቃጠልና ማሳደድ እንዳለ የህዝብ ግንኙነት ኃላፊው ተናግረዋል። በአማራ ክልል በወገራ፣ በመተማ፣ በደባርቅ የሚገኙ ነዋሪዎች ውጥረቱ መቀጠሉንና ሰዎች እየተገደሉ መሆኑን ይናገራሉ። የአማራ ክልል መንግስት ነገሮችን ለማረጋጋት ከህብረተሰቡ ጋር ውይይት እየተደረገ መሆኑን ገልጿል። ጎንደር ላይ የተደረገ ውይይት ባለመግባባት እንደተበተነ የገለጹ አንድ ጎንደር ላይ የሚገኙ የሃይማኖት አባት ልጆቻችን እየተገደሉ ነገር ተረጋግቷል እንድንል እየተጠየቅን ነው ሲሉ ለቪኦኤ ተናግረዋል። ዝርዝሩን በምሽቱ አብይ ርዕስ እናቀርባለን።
የአፍሪካ ህብረት ኢትዮጵያ ውስጥ የተፈጠረው ሁኔታ በመቻቻል እንዲያዝና ንግግሮች እንዲደረጉ ጠየቀ። የህብረቱ ኮሚሽን ሊቀመንበር ንኮሳዛና ድላሚኒ ዙማ ባለፉት ጥቂት ወራት ኢትዮጵያ ውስጥ እየተፈጠሩ ያሉትን ማኅበራዊና ፖለቲካዊ ሁኔታዎች እየተከታተሉ ያሉት በከፍተኛ ትኩረት መሆኑን ገልጸዋል። በሀገሪቱ አንዳንድ አካባቢዎች የእርሻ መሬት ለልማት መመደብን በፈጠረው ውዝግብ ምክንያት የተቃውሞ እንቅስቃሴዎች መከሰታቸውን ተከትሎ የብዙ ሕይወት መጥፋቱ ተዘግቧል። የመንግስትና የግል የንግድ ስራዎች እና የቴሌኮሙኒኬሽን አገልግሎቶች የተቋረጡበት ሁኔታ መፈጠሩን የህብረቱ መግለጫ አመልክቷል። ዶክተር ድላሚኒ ዙማ ለሞቱት ሰዎች ቤተሰቦች ሐዘናቸውን ገልጸዋል። የቆሰሉትም በቶሎ ጤናቸውን እንዲያገኙ ምኞታቸውን ገልጸዋል። ለተቃውሞዎቹ መነሻ የሚሆኑት ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮች ሰላማዊና ዘላቂ መፍትሄ እንዲያገኙ ሀገሪቱ ውስጥ በከፍተኛ ደረጃ መቆጠብና መረጋጋት እንዲሰፍን ጥሪ አድርገዋል። አያይዘውም የአፍሪካ ህብረት ለዲሞክራሲ መርሆች ወሳኝ የሆኑት የህግ የበላይነትና በሰላማዊ መንገድ መሰለፍን መብት እንዲከበር የሚደግፍ መሆኑን የህብረቱ ሊቀመንበር አክለው አረጋግጠዋል።
በጋቦን ፕሬዚደንት አሊ ቦንጎ እንደገና መመረጣቸውን በመቃወም ሰልፎች ከተጠሩ፣ ደም አፋሳሽ ግጭቶች ከተካሄዱና ህንጻዎች በእሳት ከጋዩ በኋላ የዋና ከተማዋ ሊብረቪል ጎዳናዎች ዛሬ ረጭ ብለዋል። በዚያ የሚገኘው ባልደረባችን ኢድሪስ አፋል ሁሉ ነገር ዝግ ነው፣ ዳቦ እንኳን ማግኘት አይቻልም ብሏል። የከተማዋ ነዋሪዎች ወደ ውጪ መውጣት ይፈራሉ፣ መንገዶች ተዘግተዋል። በመሆኑም በሀገሪቱ የምግብ አቅርቦት ተሽመድምዷል። በተለይ የህዝቡን ፍራቻ ያባባሰው ከተማዋ ውስጥ የሚካሄደው ዝርፊያው መሆኑ ተዘግቧል። በጠቅላላው በሀገሪቱ ዙሪያ ከ1000 በላይ ሰዎች ተይዘው የታሰሩ ሲሆን ከ600 እስከ 800 የሚሆኑት የዋና ከተማዋ ነዋሪዎች መሆናቸውን የሀገር አስተዳደር ሚኒስትሩ አስታውቀዋል። 3 ሰዎች መገደላቸውን ያረጋገጡት ባለስልጣን ማንነታቸውን ግን አላስታወቁም፣ ተጨማሪ ማብራሪያም አልሰጡም። ተቃዋሚዎች ትናንት ሐሙስ የብሔራዊ ምክር ቤቱን ጨምሮ በበርካታ የከተማይቱ ህንጻዎች ላይ እሳት የለኮሱ ሲሆን የመንግስቱን የዜና ማሰራጫና ጋዜጣ ማደራጃ እንዲሁም ማዘጋጃ ቤቱን ለማንደድ ሙከራ አድርገው ነበር ተብሏል። ይህ ሁሉ እርምጃ ቀድሞ ታስቦበትና በቅድ የተፈጸመ መሆኑን ያመለክታል ብለን ነው የምናምነው ይላል የሀገር አስተዳደር ሚኒስቴሩ ያወጣው መግለጫ። የጋቦን የቀድሞዋ ቅኝ ገዢ ፈረንሳይ ደግሞ ሁከቱን አውግዛለች፣ ጣልቃ ግን አልገባም ብላለች። በዋሽንግተንም ሁሉም ወገኖች ወደ ሰላም መጥተው ወደፊት ሁከት እንዳይቀሰቀስ ያደርጉ ዘንድ የውጭ ጉዳይ መስሪያ ቤቱ ጥሪ አስተላልፏል።
አሜሪካውያን ኤርትራ ውስጥ በሚያደርጓቸው እንቅስቃሴዎች እንዲጠነቀቁ ቀደም ሲል ጥሎት የቆየውን ማስጠንቀቂያ አሁንም ማስቀጠሉን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት አስታውቋል። በኤርትራ የድንበር አካባቢዎች ለመተንበይ የማይቻል የጸጥታ ሁኔታ በመኖሩና ባለሥልጣናቷም በሀገር ውስጥ የሚደረጉ እንቅስቃሴዎችን በመገደባቸው የዩናይትድ ስቴትስ ዜጎች ወደ ኤርትራ መጓዝ ያለውን የአደጋ ስጋቶች ማስጠንቀቂያ ማስቀጠሉን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ነሐሴ 26 2008 ዓ.ም ባወጣው ማስታወቂያ ገልጿል። የዩናይትድ ስቴትስን መንግሥት ጨምሮ ሁሉም የውጭ ዜጎች ከዋና ከተማይቱ አስመራ ውጪ ለመጓዝ ፍቃድ ማግኘት እንዳለባቸው ይኸው የጉዞ ማስጠንቀቂያ አስታውሷል። ይህ ሁኔታም የዩናይትድ ስቴትስ ኤምባሲ ከአስመራ ውጪ የቆንስላም ይሁን የአጣዳፊ ሁኔታ አገልግሎቶችን የመስጠት አቅሙን እንደሚገድበው የውጭ ጉዳይ መስሪያ ቤቱ አመልክቷል። ይህ የትናንቱ የጉዞ ማስጠንቀቂያ ሚያዝያ 6 2007 ዓ.ም ወጥቶ የነበረውን የሚተካ መሆኑም ተገልጿል። ወደ ሁሉም የድንበር አካባቢዎች አትሂዱ ይላል ማስጠንቀቂያው። ባለፈው ሰኔ 2008 ዓመተ ምህረት በኢትዮጵያና በኤርትራ ድንበር ላይ በተካሄደው ውጊያ ብዙ ሕይወት መጥፋቱ ሪፖርት መደረጉን የጠቆመው የትናንቱ ማስጠንቀቂያ ከጎረቤቶቿ ከጅቡቲና ከኢትዮጵያ ጋር የቀጠለው የኤርትራ የፖለቲካና ወታደራዊ ፍጥጫ ግጭት ሊያስገረሽ የመቻሉን ስጋት እንደሚደቅን አሳስበዋል። ባሉት የስጋት ሁኔታዎች ምክንያትም ከሱዳን ጋር ወዳሉ የድንበር አካባቢዎችም ከመጓዝ መቆጠብ እንደሚያስፈልግ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መክሯል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሃንግጁ የተባለችው ታሪካዊት የቻይና ከተማ በዚህ ሳምንት ማብቂያ ላይ G20 ተብሎ የሚታወቀው የሀያዎቹ አገሮች ቡድን የመሪዎች ጉባኤን ስለምታስተናግድ ከተማቸው ትኩረት በማግኘቷ ነዋሪዎቿ ደስ ብሏቸዋል። ይሁን እንጂ ለወራት ያህል ዝግጅት በማድረግና የጸጥታ ጥበቃን በማጠናከር በመክረማቸው ቶሎ በተገላገልን እያሉ መሆኑን የቪኦኤው ቢል ኢዲ ከቤዥንግ በላከው ዘገባ ጠቅሷል። አዳነች ፍስሐዬ ታቀርባለች።
አንዡ ከተማ ከባድ የጸጥታ ጥበቃ እየተደረገባት ነው። በብዙ ሺህ የሚቆጠሩ ፖሊሶችና በጎ ፈቃደኛ ወጣቶች መንገዶችን እየጠበቁ ነው። የቻይና ህብረተሰብ ከባድ ቁጥጥር ስለሚደረግበትና ጉባኤውን የማስተናገዱ ጉዳይ ለቻይና ትልቅ ነገር በመሆኑ የንግድ ተቋማት ተዘግተዋል። ከከተማይቱ 9 ሚሊዮን ህዝብ አብዛኞቹ እንዲወጡ ተደርጓል። መንግስት ለሰራተኞች የደሞዝ ክፍያ ያለበት የ7 ቀናት የእረፍት ጊዜ ሰጥቷቸዋል። ያም ሲባል ሰዎች አላማረሩም ማለት አይደለም። ዋንግ የተባሉ የኮምፒውተር ቴክኖሎጂ ሰራተኛ ምሬታቸውን ሲገልጹ ጥሩም መጥፎም ገጽታ አለው። ጉባኤው ሃንግጁ ከተማ ውስጥ በመደረጉ ደስተኞች ነን፣ ይሁንና መንገላታትም አለበት። አንዳንዶቹ እርምጃዎች ከባድ ናቸው። አንዳንድ ያልታወቁ ሴራዎችም ይኖራሉ ብለዋል። አዳም ለቪን በከተማይቱ 3 ምግብ ቤቶች አሏቸው። 2 ምግብ ቤቶች ታዲያ በጉባኤው ምክንያት ተዘግተዋል። ካለፉት 6 ወራት ወዲህ ትርምስ የበዛበት ሁኔታ ያለ ቢሆንም በጸጥታ ባለሥልጣኖች ላይ ያለው ኃላፊነት ከባድ መሆኑን እንደሚረዱ ሳይገልጹ አላለፉም። ከከተማይቱ ያልወጡት ነዋሪዎች ደግሞ አብዛኞቹ ሱቆች ስለተዘጉ ከቤት ላለመውጣት ይገደዳሉ። የጸጥታ ኃይሎችም ቢሆኑ የተወሰነ የምግብ አይነት ብቻ እያገኘን ነው በማለት ሲያማርሩ ተሰምተዋል።
በመጨረሻም የኡዝቤክስታን ፕሬዚዳንት ኢስላም ካሪሞቭ የቱርክ ጠቅላይ ሚኒስትር ቢናሊ ዮልዲሪም እንደሚሉት ከዚህ ዓለም በሞት ተለይተዋል። የኡዝቤክ መንግስት ግን ፕሬዚደንቱ በጠና ታመሙ እንጂ አላረፉም እያለ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ክቡራትና ክቡራን አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ የሚተላለፍላችሁ የአርብ ምሽት ፕሮግራማችን ነው።
ኢህአዴግ የዘላቂ ወዳጅ ሊሆናቸው እንደማይችል ነገሮችን ሁሉ ያወሳሰበ በቀጠናው ያለ አደገኛ ቡድን መሆኑን እንዲገነዘቡት፣ የኢትዮጵያም ሆነ የቀጠናው ሰላምና መረጋጋት የሚመጣው በኢትዮጵያ ሕዝብ ጨዋነት ለዓለም ሰላም ባላቸው አስተዋጽኦ በመሆኑ በቀጠናው ያለው መረጋጋት ከዛ የመጣ እንጂ ኢህአዴግ እንደውም ሴራና ተንኮሎችን እየሰራ በግጭት ውስጥ ለመኖር የሚፈልግ ነው። ይሄ ደግሞ አደገኛ ነገር ነው።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው የሰማችኋቸው። የአሜሪካ ጉዟቸውን አስመልክተው ከተናገሩትና ኢህአደግ በአሜሪካ ዘንድ ያለውን ገጽታ ካስረዱበት ውይይት የተወሰደ ነው የሰማችሁት። በሁለተኛው አጋማሽ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በአማራ ክልል የተለያዩ ከተሞች ውጥረት መቀጠሉን፣ ክልሉ በወታደሮች ቁጥጥር ስር መዋሉንና ከሰኞ ጀምሮ እስከ ትናንት ሐሙስ ድረስ ምን ያህል ሕይወት እንደጠፋ፣ ስንት ሰው እንደቆሰለ፣ ስንት ሰው እንደታሰረ፣ ምን ያህል ንብረትስ እንደወደመ የተጣራ መረጃ ለማግኘት ሁኔታዎች ዝግ እንደሆኑበት መኢአድ አስታውቋል። አረና ትግራይ በበኩሉ የትግራይ ሕዝብ ያለበትን ሁኔታ ባለመረዳት በአማራ ክልልና በኦሮሚያ እየተገደሉ ለሚገኙ ወገኖች አጋርነት አላሳያችሁም በሚል የትግራይ ተወላጆች ላይ ጫና ማሳደር፣ ንብረት ማቃጠልና ማሳደድ እንዳለ የህዝብ ግንኙነት ኃላፊው ተናግረዋል። በአማራ ክልል በወገራ፣ በመተማ፣ በደባርቅ የሚገኙ ነዋሪዎች ውጥረቱ መቀጠሉንና ሰዎች እየተገደሉ መሆኑን ይናገራሉ። የአማራ ክልል መንግስት ነገሮችን ለማረጋጋት ከህብረተሰቡ ጋር ውይይት እያደረገ መሆኑን ገልጿል። ጎንደር ላይ የተደረገ ውይይት ባለመግባባት እንደተበተነ የገለጹ አንድ ጎንደር ላይ የሚገኙ የሃይማኖት አባት ልጆቻችን እየተገደሉ ነገር ተረጋግቷል እንድንል እየተጠየቅን ነው ሲሉ ለቪኦኤ ተናግረዋል። ጽዮን ግርማ የተለያዩ ወገኖችን በማነጋገር ያጠናቀረችው ዘገባ ቀጥሎ ይቀርባል።
በዛሬው ዕለትና ሰሞኑን በክልሉ ስለተፈጠረው ሁኔታ ያነጋገርናቸው ነዋሪዎች፣ የፓርቲ አመራሮችና የሃይማኖት አባት ተቃውሞ፣ አመጽና ግጭት ከዕለት ወደ ዕለት እየተባባሰ መሄዱን፣ የሞቱ ሰዎች ቁጥር ምን ያህል እንደሆነ ለማረጋገጥ አስቸጋሪ ሁኔታ መፈጠሩን፣ ነገር ግን ሰዎች በታጣቂዎች እየተገደሉ መሆኑን ይናገራሉ። የመላው ኢትዮጵያ አንድነት ድርጅት ፓርቲ ዋና ጸሐፊ አቶ አዳነ ጥላሁን ፓርቲያቸው መረጃን በማሰባሰብ በኩል ከፍተኛ ችግር እንደገጠመው ይናገራሉ።
እሺ፣ ደብረ ታቦር 5 ሰው ሞቷል፣ 3 ሰው ቆስሏል የሚል መረጃ ደርሶናል። በትክክል ለማረጋገጥ ዙሪያውን መትረየስ ባጠመዱ ኃይሎች ስለተከበበና ይህን ወደ ቦታው እንዳይጠጋ ስለተከለከለ ከ12 ወረዳ የታሳሪ ቤተሰቦች ወደ ከተማው ገብተው አስከሬን በመጠየቅ ላይ ናቸው። እስካሁን የሶስት ታሳሪዎች አስከሬን ለቤተሰብ ተሰጥቷል። አካባቢው ከፍተኛና ጥብቅ ቁጥጥር እየተደረገበት ስለሆነ እዚህ በላይ የመረጃ ምንጫችን ማጣራት አልቻለም። የሙከራችንን እንቀጥላለን። መተማ ላይ በርካታ ሰው ወደ ሱዳን ስለመሰደዱ ተነግሮናል። ምን ያህል ሰው እንደሞተና እንደቆሰለ ማወቅ አልቻልንም። ሆኖም 5 ሰው እንደሞተ፣ 3 እንደቆሰለ ይነገረን እንጂ የሟቾችም ሆነ የተጎጂዎቹ ቁጥር ከዚህ ሊለጥ ስለሚችል አሁንም የማጣራት ተግባር እንዲቀጥል ነው ያደረግነው። እሺ፣ አምባ ጊዮርጊስ ላይ የስልክ ግንኙነት ሙሉ ቀን የለምን። ጎንደር የትራንስፖርት እንቅስቃሴ እስከ ትክል ድንጋይ ድረስ ብቻ አለ። ከትክል ድንጋይ ወደታች አይወርድም።
እዚያዎች መደበኛ ትራንስፖርት ግን እንደሌለና ያው ባርማ እንደቀጠሉ ነው። ይሄ ከጋይንት ማለት ከወሎ ተነስቶ ማለት ነው፣ በጋይንት ወረታ መስመር እስከ ባህር ዳር ያለው ማለት ነው። ከትናንት ጀምሮ በፌዴራል ወታደር ስፖርት ቁጥጥር ለትራንስፖርት ክፍት መሆኑ መረጃው አለን። የቤት ውስጥ አመፁ ግን አሁንም እንደቀጠለ ነው። የአመፅ ጋይንትን፣ እህስቴን፣ አዲስ ዘመንን፣ ወረታን፣ ሰብናትንም የሚያጠቃልል የቤት ውስጥ አመፅ ነው ያለው። ባህር ዳር መጠነኛ የትራንስፖርት እንቅስቃሴ አለ። ከዚህ ውጭ ግን የስራ ማቆም አድማ አሁንም የቤት ውስጥ ማለት ነው እንደቀጠለ ነው። ደብረ ማርቆስ አድማው እንደቀጠለ ነው። ትራንስፖርት ሙሉ በሙሉ ቆሟል። አገልግሎት ሰጪ ተቋማት፣ ሆቴል፣ ንግድ ቤት፣ ምን የመሳሰሉ በአጠቃላይ ምንም ስራ አይሰሩም። የመንግስት መስሪያ ቤት ሰራተኞች በስራ ገበታቸው ላይ አልገቡም። ግና በከተማዋ የባጃጅ እንቅስቃሴ አለ። ከዛ ውጭ አሁንም እንደቆመ ነው። ኮሶበር ስራ ተጀምሯል። አድማው ቆሟል እና ያው የመንግስት ስራም ሌሎች እንቅስቃሴዎችም ተጀምረዋል። ቻግኒ በርካታ ሰው እየታሰረ ነው። ታጣቂዎች እያስገደዱ ወደ ስራ ህዝቡ እንዲገባ እያደረጉት ነው። መጠነኛ የስራ እንቅስቃሴ አለ። ጠቅላላ በወታደር ቁጥጥር ስር እየሆነ ነው ክልሉ በአጠቃላይ እና ከፍተኛ የሆነ ወደዋሳይ ውጥረት አለ በሁሉም ቦታ።
በዛሬው ዕለት በአማራ ክልል በመተማ፣ በደባርቅ፣ በደብረ ታቦር፣ በአምባ ጊዮርጊስ፣ በባህር ዳር እና በጎንደር ነዋሪዎችን ለማነጋገር ከፍተኛ ጥረት ያደረግን ሲሆን አብዛኞቹ ለደህንነታችን እንሰጋለን በሚል ምንም መረጃ ሊሰጡን ፈቃደኛ አልሆኑም። አንዳንዶቹ ቦታዎች ደግሞ የስልክ አገልግሎት ሊሰራልን አልቻለም። አንዳንዶቹ ደግሞ ስማችንንም ድምጻችንንም ሳንናገር መረጃ ልንሰጣችሁ እንችላለን ሲሉ አንድ ነዋሪ ግን በወገራ ከተማ ነዋሪ ሆኑና ስማቸውን እንዳይጠቀስ የጠየቁን በዛሬው ዕለት ስላለ ሁኔታ ይህም ብለዋል።
ህዝብ እየተጨፈጨፈ ነው ያለው ወገራ። እዛም በጊዮርጊስ አካባቢ የሰባት አመት ህፃን ሳይቀር ህፃኖች ሁሉ የተጨፈጨፉት፣ ብዙ ሰው ነው የሞተው። ህዝቡ ተፈናቅሏል። ከከተማ ውስጥ ወንድ የሆነ በሙሉ ወጥቷል። አሁን አቅም የሌላቸውና ሴቶች ነው አምባ ጊዮርጊስ ወረዳ የቀሩ እንጂ ሌላው ወደ ገጠር ወጥቷል። ዛሬም ደግሞ ሽንፍ አካባቢ፣ ቋራ አካባቢ ትናንት መከላከያ ሄዱ፣ አራት ሰው ገሏል። እኔ ባለሁበት አካባቢ ግን በቃ መከላከያ ቀጥታ ወደ ሰው ሲወጥ ካየ በስናይፐር ነው እየነጻጸረ ሰው የሚገሉ ያለ።
ተቃዋሚው ህዝብ የቢራ ጠርሙስ እንደሰበረ በተነገረበት አካባቢ አምባ ጊዮርጊስ የሰባት ዓመት ልጅና ሴቶች የሚገኙበት የ26 ሰው ህይወት እንዳለፈ የእነርሱም የቀብር ስነ ስርዓት በትናንትናው ዕለት መፈጸሙን እኚህ ነዋሪ ተናግረዋል። ጥቃት ከፈተብን ያሉትን የመከላከያ ኃይልም እንዲህ ይገልጹታል።
በየቤቱ ሁሉ ነው በቃ ያን የቢራ ጠርሙስ ስለተሰበረ ያንን ሲ በማግኘት የተላከው መከላከያ ቋንቋ አይሰማም፣ ምን እንደሆነ አይታወቅም። በመልክ ስራቸው በጣም ጥቁር ናቸው። ከፊታቸው የሆነ ምልክት አላቸው። ቋንቋ የሚባል ነገር አይሰሙም። ዝም ለንድመረዝ መምታት ነው። አይጠይቁም። የሆን ሱሪ የለበሰ በአጠቃላይ ውጭ ላይ የተገኘ መመታት ነው።
ሌላው እንዲሁ ስሙን እንዳይጠቀስ የጠየቀ የደባርቅ ከተማ ነዋሪ የደባርቅን ሁኔታ ያስረዳል።
ደባርቅ ዛሬ ትንሽ የተረጋጋለ ያው ግን ያው ብዙ ምንሻዎች እየገቡ እየተኮሱ ወጣቶችን ያስፈራሩ እንዳለ ነው። መጀመሪያ ቀን እንትን ነበረ መኪና ጭኖ ሲሄድ የጠቡ መነሻ ወጣቶች አስቁሞት፣ ከዛ በኋላ መኪናውን ሲያቃጥሉ ምንሻዎች ሰው ተኩሰው ገደሉ። ከዛ በኋላ ያን ቀብረ በሁለተኛው ቀን መጠው የምንሻ ቤት ምናምን አቃጠሉ፣ ያኔም ገደሉ። ከዛ በኋላ ጋዚ ምናምን ተለቀቀ። በቃ እስከ በረሃ ድረስ ምናምን አስወጥቷቸዋል። ወጣት በብዛት የለም ከተማ። በዚህ ሶስት ቀን አምስት ነው የሞተ የቆሰለ ከአስር በበላይ ምናምን ያየሁት ከአስር በላይ የቆሰለ እና ራሳችን የቀበርናቸው አስር ወጣቶች ሞተዋል። ሁለቱ ወንድማማቾች ናቸው። የሚገርመው ነው
በመተማ ከተማ ከትላንት በስቲያና ትላንት በተፈጠረ ግጭት የትግራይ ተወላጆች ላይ የተነጣጠረ ጥቃት መፈጸሙን፣ ንብረት መቃጠሉንና ነዋሪዎች ከነበሩበት ሸሽተው ሱዳን መግባታቸውን የአረና ትግራይ ሕዝብ ግንኙነት ኃላፊ አቶ አንዶምን ጠቅሰን መዘገባችን ይታወሳል። አቶ አንዶም ገብረስላሴ ዛሬ ከትናንትናው የተለየ መረጃ እንዳልደረሳቸው ገልጸው መንግስት የሁሉንም ዜጎቹን ደህንነት እኩል የመጠበቅ ኃላፊነት አለበት ብለዋል።
አሁን ምንድን ነው መጀመሪያ ንብረት ማቃጠል፣ ቤቶች ማቃጠል፣ ሰዎች መግደል አለ። ይሄ ነገር ለመከላከልም በጣም በጥንቃቄ መከናወን አለበት ብለን እናምናለን። ምክንያቱም ህጻናት፣ ሴቶች እና ሌሎች ሊጎዱ ይችላሉ እና በጣም ጥንቃቄ በተሞላበት የዜጎችን ደህንነት ማስጠበቅ ይጠበቃል እና ይሄ ነገር በጥንቃቄ መፈታት አለበት የሚል እምነት አለን።
በተለያየ መልኩ የተለያየ ቅስቀሳዎች እንዳሉ የገለጹት አቶ አንዶም እንዲህ ያለ ቅስቀሳ የሚያካሂዱት የትግራይ ህዝብን ካለመረዳት ነው ይላሉ።
አሁን በጣም ዘረኛ የሆነ ቅስቀሳዎች አሉ። በዋናነት ምስት ናቸው። ኢህአዴግ በህወሀት ተጽዕኖ ላይ ነው ያለው የሚል እምነት አለው። ከዛ ቀጥሎ ደግሞ ህወሀት የትግራይ ህዝብ ድጋፍ አለው የሚል እምነት አላቸው። ይሄ እምነት ወዴት እየሄደ ነው? የትግራይ ህዝብ አፈናውን አለመረዳት አለ። ለምን አብሮን አይቆሙም የሚል እንትን አለ እና በዛ ላይ ተመርክቶ ህወሀት ለማዳከም የትግራይ ህዝብ ማዳከም አለብን የሚል እስቅሳዎች አሉ። የማይነሳው ተጠቃሚ ስለሆነ ነው የሚል ግምት አለ። ግን ይሄ ከግንዛቤ ማነስ የመነጨ ይመስለኛል። በትግራይ በያዝነው አመት ባስኔት ወረዳ የህዝብ ስነ ሰልፍ ነበረ። በመቀሌ የአራት ቀን የባጃጅ አድማ ነበር። በተለያዩ መንገዶች የትግራይ ህዝብም ተቃውሞ እየገለጸ ነው። ግን ስለተመቸው ነው እንደኛ ወጥቶ በአደባባይ በአንዴ ሆ ብሎ የማይቃወሙም የሚል ግንዛቤ ነው ወደዚህ እየገፋቸው ያለው ነው። የትግራይ ህዝብ ህወሀት በትግራይ ህዝብ ድጋፍ ነው የተመሰረተው። ለድል የበቃውም የትግራይ ህዝብ ድጋፍ እያገኘ ነው። ይሄን ጠንቅቆ ያውቃል። ግን ወደ መንግስትነት ከተሸጋገረ በኋላ የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ ከልማት፣ ከፍትህ፣ ከመልካም አስተዳደር ተጠቃሚነት አግሎ ማለት ምንም ተጠቃሚ አልሆነም። ህወሀት ግን ከትግራይ ያለው ድጋፍ ካጣ የኢትዮጵያም በተመሳሳይ መልኩ በአጭር ጊዜ ከስልጣኑ ሊወርድ እንደሚችል ያውቃልና የተለየ አፈና ነው ያለው። በትግራይ የተለየ አፈና አለ፣ የተለየ ጭቆና አለ። በተለይ በኔትወርክ የተሳሰረ እንዲደሀ ተደርጓል። በእርዳታ እህል ተይዞ ነው ተጠፍ ንጎ ያለው እና በዛ ምክንያት ነው የህወሀት እንደ መንግስት ትግራይ ህዝብ ድጋፍ ካጣ ከሌላ ኢትዮጵያም ሊያጣ ይችላል፣ ስልጣን ይለቅ ይችላለሁ በሚል ምክንያት ከሌላው የኢትዮጵያ ክፍል በተለየ ጭቆና ስለዘረጋበት ነው።
የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን በመተማ ያለውን ሁኔታ አጣርተው እንደሆነም ጠይቄያቸው ነበር።
አሁን በትግራይ ተወላጆች ላይ ያነጣጠረ ነው የሚለውን በተለይ የኢህአዴግ በፖለቲካ ሁኔታ ሊጠቀምበት ያለ እንጂ በትክክል ትግራይ ተወላጆች ላይ ያተኮረ አይደለም። ሆኖም ግን የተወሰኑ ወጣቶች የትግራይ ተወላጆችን ቤት መደብደባቸውን፣ አንዳንድ አካባቢ ጉዳት ማድረሳቸውን አምነውልናል። ግን ይህ ሆን ተብሎ የተሰራ ሳይሆን በግዳይነት የተሰራ እንትን ነው። ህዝቡ ላይ ይህ ችግር የለበትም። እንደውም እየደበቀ ያለው እነዚህ ወጣቶች በሚወስዱት እርምጃ ላይ አማራው ከትግራይ ትግራይ ከእንትኑ ራሱን እያደረገ ስለመሆኑ እንጂ ይሄ ሆን ተብሎ ወደ ኮሳንትን ለማምራት ተብሎ የተደረገ ድርጅት አለመሆኑን በትክክል አረጋግጠናል። ባለፈውም እንዳስተላለፍኩት እንደ ድርጅታችንም በምንም ተአምር የጎሳ ግጭት ድርጅታችን አይደግፍም። እንዲያውም አሁንም በግሜ በመያርሱ ማስተላልፋለሁን በርካታ የትግራይ ተወላጆች በኢህአዴግ ጫማ እየተረገጡ ያሉ ከሌሎቹ ክልሎች ባልተናነሰ ደም በበለጠ ከፍተኛ የሆነ ጭቆናና ረገጣ የሚደረግባቸው የመብት ጥያቄ መጠየቅ የማይችሉ በርካታ የትግራይ ተወላጆች ወንድሞቻችን፣ አጋሮቻችን፣ እናቶቻችን እንደዚሁም አባቶቻችን ስላሉ አሁንም ቢሆን ይህ አጉል ጅምር እንዲቆም በመያርስም እኔ ጥሪ አስተላልፋለሁኝ። ከዚያም አልፎ ተርፎ ደግሞ በተለይም በከፍተኛ ደረጃ ላይ ደባ ከሚፈጽሙና በስልጣን ላይ ከሚገኙ የቲፒኤልኤፍ ሰዎች ውስጥ የሚገኙ የትግራይ ተወላጅ ከጎኑ እንደምንቆም ይህንንም አስተላልፋለሁኝ።
የሁለቱም ፓርቲ ተወካዮች እንዲህ ያሉ ብሔር ተኮር የሆኑ ጥቃቶች በኢትዮጵያ ምድር መፈጸም እንደሌለባቸው ገልጸው ለዚህም ዋናውን ኃላፊነት መውሰድ ያለበት መንግስት ነው ይላሉ። ህዝቡም በእንዲህ ያሉ ግጭቶች እርስ በርስ ከመጠቃቃት እንዲቆጠብ ይመክራሉ። በጉዳዩ ላይ የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ጠይቄያቸው ነበር።
እንግዲህ በክልሉ በአጠቃላይ በተለይም በትግራይና በአማራ ብሔር ተወላጆች መካከል ያለውን ግንኙነት ታሪካዊ ግንኙነትና ትስስር ማንም የሚያውቀው ነው። በባህልም በወግም አብሮ በመኖርም የቆየ ትስስር አለ፣ አንድነት አለ። በባህልም በወግም የሚቀራረብ ግንኙነት ነው ያላቸው። ይሄንን አሁን የደረስንበትን ሰዓትን ለማምጣት ወደ ሰላማዊ ሁኔታ ለማምጣት በአጠቃላይ ከፍተኛ ዋጋ የከፈሉ ህዝቦች ናቸው። ይሄንን ትስስር ለማላላት ግጭት ለመፍጠር የተለያዩ ስራዎች ይሰራሉ። እነዚህ እንቅስቃሴዎች ዋጋም አስከፍለዋል አልፎ አልፎ። ነገር ግን እነዚህ የህዝብ አይደሉም፣ የሁለቱም ህዝቦች ተግባራትም አስተሳሰቦችም አይደሉም። በመተማም ቢሆን እነዚህ ችግሮች የተከሰቱ መሆኑን መረጃው አለን። ነገር ግን በሁለቱ ወገኖች መካከል፣ በሁለቱ ህዝቦች መካከል የቆየው ትስስርና አንድነት ስላለ በዛ አካባቢ የሚኖረውን ህዝብ፣ የመተማን ህዝብ አጠቃላይ የአጸጸተና የጸጥታ መዋቅሩም ቢሆን ገብቶ ሰላምን ለማረጋጋት ያደረገው እንቅስቃሴ በየትኛውም ወገን እዛ አካባቢ የፈጠረው ድባብ ጥሩ እንደሆነ፣ አሁንም ቢሆን በሰዎቹ የተፈናቀሉ ሰዎች አሉ። እነዚህ ሰዎች እንዲመለሱ የአካባቢው አመራርም የአካባቢው ሽማግሌዎችም ህብረተሰቡም እየሰራ እንደሆነ፣ የጸጥታ መዋቅሩም ይሄንን ገብቶ እያረጋጋና እየሰራ እንደሆነ ነው የምናውቀው። ይሄንን በተሳካ ሁኔታ በመስራትና የነበረው የሁለቱ ህዝቦች ግንኙነት እንዳይበላሽም በማንኛውም የሀገራችን ክፍል ዜጎች ሰርተው እንዲኖሩ ልክ ሁሉ ቦታ ቤታቸው ሆነው እንዲኖሩ የማድረግ ለህዝብ ትስስር የማጠናከር ስራ ችግር በተፈጠረበት ጊዜ ብቻ ሳይሆን ከአሁን ቀደምም እንደሚሰራው እዛ አካባቢም ይሄ እየተሰራ ነው። ህብረተሰቡም አይደግፈውም፣ መንግስትም ይህን ጉዳይ አይደግፈውም። በዚህም ምክንያት ችግር የገጠማቸው ሰዎች ተረጋግተው ወደ አካባቢው እንዲመለሱ፣ ይሄን ለማድረግ ደግሞ እዛ አካባቢ ያለ የተፈጠረን ችግር የማረጋጋት ስራ እየተሰራ ነው ያለው።
አቶ ንጉሱ ጥላሁንን በአማራ ክልል የተለያዩ ከተሞች ጸጉረ ልውጥ የሆኑ ታጣቂዎችን ጨምሮ በአይነቱ የተለየ መሳሪያና ሄሊኮፕተር በርካታ ታጣቂዎች መኖራቸውን፣ በአጠቃላይ ክልሉ በወታደር ቁጥጥር ስር መዋሉን ከሰኞ ጀምሮ ያነጋገርናቸው ነዋሪዎች ሲጠቅሙ የነበረውን ጠቅሼ እንዲሁም የተለያዩ ፎቶግራፎች የሰዎች መገደላቸውን እንደሚያሳዩ ጠቁሜ ጠይቄያቸው ነበር። በአሁኑ ሰዓትም ክልሉ በወታደር ቁጥጥር ስር ነው የሚለውን ጥያቄ አቅርቤላቸው ነበር።
ከሰራዊት እንቅስቃሴ አኳያ ሰራዊቱ የሚንቀሳቀሰው የሀገራችን ሰራዊት በአይነቱ ይሁን በመጠኑ የሚንቀሳቀሰው ህብረተሰቡን በሰላማዊ ኑሮውና በህይወቱ ላይ በሀብቱ በንብረቱ ላይ ጥቃት እንዳይደርስ ስጋት እንዳያድርበት ለማድረግ ነው። የእኛ ሰራዊት አይደለም ከአብራኩ የወለደውን ህዝብ ቀርቶ በሌሎች አጎራባች አገሮችም ሰላም ለማስከበር የነበረውን ስምሪት ሁላችንም እናውቀው ነው። ስለዚህ የሰላም ሰራዊት ነውና የህብረተሰቡን ሰላም ለማስጠበቅ የህብረተሰቡ ንብረት፣ ሀብት፣ ህይወት እየጠፋ እየወደመ ከተሞቻችን ወደፊት መራመድ ሲገባቸው ወደኋላ እንዲመለሱ እየተደረገ እየተሰራ ይሄንን የማያስጠብቅና ይሄንን የማይጠብቅ መንግስት በፍጹም መንግስት ሊሆን ስለማይችል የህገ መንግስታዊ ስርዓቱን የመጠበቅ ኃላፊነት ስላለበትም ሰራዊታችን ህብረተሰቡ ባለበት ሁኔታ ባለው መረጃና እንቅስቃሴ ከአንድ ቦታ ወደ ሌላ ቦታ ይንቀሳቀሳል።
አቶ ንጉሱ አክለው በአሁኑ ጊዜ ግጭት መፈጠሩን፣ የሰው ህይወት እየጠፋ መሆኑን፣ ንብረት መውደሙን፣ ጉዳቶች እየደረሱ መሆኑን አምነው ከህዝብ ጋር ውይይት እየተደረገ ችግሩን ለመፍታት እየተሰራ መሆኑን ተናግረዋል። ውይይት እየተካሄደ ነው ከተባሉባቸው አካባቢዎች አንዱ ጎንደር ከተማ ሲሆን በዚህ ስብሰባ ላይ እንደተገኙ የተናገሩት ቄስ መዝገቡ ስብሰባው ባለመግባባት መጠናቀቁን ገልጸዋል።
አሁን መልስ መንግስት መልሷል፣ እናንተ ደግሞ ይህንን ተቀበሉ የሚል አጀንዳ ቀረበልን። ከዚያ ህዝቡ የሃይማኖት አባቶች ተነስተው አሁን በአሁኑ ያለውን ወቅታዊ ችግር መንግስት እያደረሰ ያለውን ነባራዊ ሁኔታ በተለይ የሰው መግደል፣ የደም መፋሰስ ጉዳይ ቤተ ክርስቲያን በጣም በዝርዝር አቀረበች። ወጣቶቹ ከቤተ ክርስቲያን ቅጥረ ግቢ ገብተው እየደበደቧቸው እየጨፈጨፏቸው እንደሆነ ጎንደር ላይ ከሶስት በላይ አብያተ ክርስቲያናት አብይ እንጂ ኪዳነ ምሕረት አጣጣሚ ቅዱስ ሚካኤል እልፍኝ ደብረ ጽሃ እልፍኝ ጊዮርጊስ የሚባል አቡን ቤት ቅዱስ ገብርኤል ቤተ ክርስቲያን ላይ ወጣቱን የፌዴራል ፖሊስ ገብቶ በሚጨፈጭፉበት ጊዜ እዛ የሚጸልዩት አዛውንቶች፣ እናቶች፣ ወጣቶች ሳይቀር እየጸለዩ እያለ ከቤተ መቅደስ መግባት የማይገባቸው ስልጣን ማይርጉ የማይገባቸው የፌዴራል ወታደሮች ህዝቡን ገብተው ሲጨፈጭፉ ቤተ ክርስቲያናችን ላይ ይህ ሲደረግ ቤተ ክርስቲያናችን ረብሳብናለች፣ ተደፍራብናለች፣ በዚህ እጅግ በጣም አፍረናል የሚል ሀሳብ አቀረቡ። ከዚህ ባሻገር አልፎ ደግሞ ብአዴንን በተመለከተ ሊቃውንት መጻሕፍትን እየጠቀሱ ብአዴን የአማራውን ሕዝብ ሊወክል አይችልም፣ በዘር ቢጣራ የብአዴን ሰዎች ትክክለኛ የአማራው የዘር ሀረግ የላቸውም፣ የትግራይ ሰዎች በብአዴን ውስጥ ስለገቡ የአማራውን ሕዝብ ሮሮ እና ለቅሶ በትክክል ሊያዩት አይችሉም ለሚለው መጻሕፍትን ቅዱሳት መጻሕፍትን በመጥቀስ በሚገባ ተነገራቸው። ብአዴን የበታች ነው፣ ወሰኑን አሳልፎ የሰጠ የአማራውን ህዝብ ለመበደል በህወሀት ተጠፍቶ የተሰራ የህወሀት ምሳሌ በመሆኑ የህዝቡን ጥያቄ ልትመልሱልን አትችሉም፣ ጊዜ መልሰው እናንተ አትመልሱትም የሚል መልስ ተሰጥቶ እንደዚህ እኒህን መሰል ነገሮች ከተሰብሳቢው ተነግሯቸዋል። በመጨረሻ እነሱ ለማግባባት ሲሞክሩ ህዝቡ ስብሰባውን ረግጦታል ማለት ነው። የሃይማኖት አባቶች
አቶ ንጉሱ ስብሰባው በትናንትናው ዕለት በሰላም መጠናቀቁን ገልጸው በዛሬው ዕለት መረጃ እንደማይኖራቸው ተናግረው ትላንት በሰላም ተጠናቆ ዛሬ ላይጠናቀቅ የሚችልበት ምክንያት የለም ብለዋል።
የምሽቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል።
የሰብአዊ መብቶች ጉባኤ ሰመጉ የሕዝብ ሰላማዊ ሰልፍ የማድረግ ዲሞክራሲያዊ መብት እንዲከበር አላስፈላጊ ያላቸው የመንግሥት የጸጥታ ኃይሎች እርምጃዎችን በአስቸኳይ እንዲቆሙ ዛሬ ጠይቋል። በሰብአዊ መብቶች ተሟጋቾች ላይ እየተካሄደ እንደሚገኝ የገለጸው ማሸማቀቅ፣ ወከባና እስራት እንዲቆምም ሰመጉ አሳስቧል። የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሕዝብ ግንኙነት ዳይሬክተር ግን ሰላማዊ ሰልፎቹ ሰላማዊ አይደሉም ይላሉ። መለስካቸው አማሃ ከአዲስ አበባ ሙሉን ዘገባ ይዟል።
የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ የዛሬው ሰብአዊ መብቶች ጉባኤ ባወጣቸው መግለጫዎች የሀገሪቱ ሕገ መንግሥትና በፊርማ የተቀበለቻቸውን የአፍሪካና ዓለም አቀፍ የሰብአዊ መብት ድንጋጌዎችን በመጥቀስ ዜጎች በሚያካሄዷቸው የተቃውሞ ሰልፎች ላይ የጸጥታ አካላት ከመጠን ያለፈ ኃይል እንደሚጠቀሙ አመልክቷል። በዚህም ምክንያት በርካቶች ለሞትና ለአካል ጉዳት መዳረጋቸውን ቀደም ሲል ያወጣቸውን መግለጫዎች በማስታወስ ያስገነዝባል። ከቅርብ ሳምንታት ወዲህ በኦሮሚያና በአማራ ክልሎች በተካሄዱ የተቃውሞ ሰልፎች ተመሳሳይ የሰብአዊ መብቶች ጥሰትን በተመለከተ የሰመጉ ምክትል ሊቀመንበር አቶ ቁምላቸው ዳኜ ለቪኦኤ ማብራሪያ ሰጥተዋል።
ከዚህ በፊትም በኦሮሚያ ክልል በተቀሰቀሰው ተቃውሞ የመንግስት ጸጥታ ኃይሎች ከመጠን ያለፈ ኃይል መጠቀማቸውን በመጥቀስ መግለጫ ማውጣታችን ይታወሳል። ያን ጊዜም ባወጣነው መግለጫ ላይ በማጠቃለያው ላይ እንደዚሁ ይህን አይነት ከመጠን ያለፈ የኃይል እርምጃ ከመውሰድ እንዲቆጠቡ ጥሪ ያደርገናል እና በአማራ ክልል ያለውን የኃይል አጠቃቀም በተመለከተ በምርመራ ላይ ያለ ነገር ነው። በመነሻነት የሚደርሱን መረጃዎች አሉ። አንዳንድ ቦታዎች ላይ ከመጠን ያለፈ የኃይል እርምጃ ወስዷል የሚሉ ግን እነኚህን ወደፊት በምርመራ የምናጣራቸውና ይፋ የምናደርጋቸው ናቸው።
ሰመጉ ትናንት ያሰራጨው የጽሁፍ መግለጫ እንደሚለው ከዚህ ቀደም በወጡት መግለጫዎች ላይ የጸጥታ ኃይሎች ከመጠን ያለፈ ኃይል በመጠቀም በዜጎች ላይ የሚያደርሱትን የመብት ጥሰት እንዲያቆሙ ለመንግስት ጥሪ ማቅረቡን ያስታውሳል። እንደ መግለጫው አባባል መንግስት ለተፈጸመው የሰብአዊ መብት ጥሰት ተጠያቂ የሆኑትን አካላት ለፍርድ አላቀረበም። ተጎጂዎቹንም እንዲክስ ሰመጉ ላቀረበው ጥሪ ከመንግስት ወገን ተጨባጭ እርምጃ የለም ብሏል። የሰመጉ ምክትል ሊቀመንበር አቶ ቁምላቸው ዳኜ ከመጠን ያለፈ የኃይል እርምጃ ከሕግ አኳያ ምን ማለት እንደሆነና የመንግስት የጸጥታ ኃይሎችም በዚህ ረገድ ማድረግ ያለባቸውን አብራርተዋል።
ዜጎች የተቃውሞ ሰልፍ የሚያደርጉበት ጊዜ የጸጥታ ኃይሎቹ ስራ ጥበቃ ማድረግ ነው። በሰላማዊ ሰልፈኞቹ ላይ በሌሎች ወገኖቹ ላይም ጉዳት እንዳይደርስ ጥበቃ ማድረግ ነው። መበተን አይደለም። ሰልፉን መበተን አይደለም የነሱ ስራ። ይሄ መሰረታዊ ነገር መታወቅ ያለበት ነገር ነው። በህገ መንግስቱም ቢሆን ሰላማዊ ሰልፍ የማድረግና ሀሳብ በነጻነት የመግለጽ መብት የተረጋገጠ ነገር ነው። ማሳወቅ ነው እንጂ ፈቃድ መጠየቅ አያስፈልግም። ሰላማዊ ሰልፍን በተመለከተ የወጣው ቀደም ሲል የወጣው አዋጅም እንደሚያመለክተው ነገር ግን ሳያሳውቁ እንኳ አድርገው ቢሆን ሰላማዊ ሰልፍ አድርገው ቢሆን እንዳልኩት የዜጎችን ህገ መንግስታዊ መብት ማክበር ስለሚገባ የማሳወቁም ዓላማ በቂ ጥበቃ መደረጉን ለዜጎችም ለሌሎችም ወገኖች ጥበቃ መደረጉን ለማረጋገጥ ስለሆነ ቢያሳውቁም ባያሳውቁም የመንግስት የጸጥታ ኃይሎች ኃላፊነት ከሰላማዊ ሰልፉ ጋር በተያያዘ ጉዳት እንዳይደርስ ለሰዎቹ ጥበቃ ማድረግ ነው፣ ሌላው ወገኑ ጥበቃ ማድረግ ነው።
ሰላማዊ ሰልፈኞቹ በጸጥታ ኃይሎች መበተን የሚገባቸውም በሌላው ሰው መብትና ንብረት ላይ ጉዳት ሲያደርሱ ወይንም የጸጥታ ኃይሎችን ለመጉዳት ሲንቀሳቀሱ እንደሆነ አቶ ቁምላቸው ያስረዳሉ። ሰልፈኞቹን ለመበተን ደግሞ የሞት አደጋ ወይንም የአካል ጉዳት በማያደርሱ ዘዴዎችና መሳሪያዎች ብቻ መሆን እንዳለበትም ያስገነዝባሉ። በመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት የህዝብ ግንኙነት ዳይሬክተሬት ዳይሬክተር አቶ መሐመድ ሰይድ እነዚህ ሰላማዊ ሰልፎች ሰላማዊ አይደሉም ነው የሚሉት።
ሰላማዊ ሰልፍ ስም በሰላማዊ ሰልፍ ሰበብ እነዚህ ሰልፎች ላይ ሲንጸባረቅ የነበረው ቦምብ የመወርወር የጦር መሳሪያ ይዞ ወጥቶ በጸጥታ ኃይሉ ላይ በንጹሐን ዜጎች ላይ በሰላማዊ ሰልፍ ሰበብ የወጡ አካላት ባልተገባ መልኩ እነዚህ ግለሰቦች በጸጥታ ኃይሉ ላይ እና በንጹሐን ዜጎች ላይ ቦምብ የሚወረውሩበት ተኩስ የሚከፍቱበት ሁኔታ ነው ያለ። ይሄ እንዴት ሰላማዊ ሰልፍ ልንለው እንችላለን ነው? ስለዚህ በዚህ ረገድ መንግስትና የጸጥታ ኃይሉ የህዝብን ሰላም የማስጠበቅ ኃላፊነት አለባቸው። በተቻለ መጠን በጥንቃቄ እየተንቀሳቀሱ ያሉበት ሁኔታ ነው ያለው። ምክንያቱም ለዜጎች ኃላፊነት ይሰማቸዋል።
የሰመጉ ምክትል ሊቀመንበር እንደገለጹት በድርጅቱ በተወሰነ ስፍራና ጊዜ በተጣሩ ምርመራዎች እንደተረጋገጠው አብዛኛዎቹ የተቃውሞ ሰልፎች ሰላማዊ ነበሩ። አያሌ ዓለም አቀፍ እውቅና ያላቸው የሰብአዊ መብት ተሟጋች ድርጅቶችም አብዛኛዎቹ የተቃውሞ ሰልፎች ሰላማዊ ናቸው ይላሉ። መንግስት ለዚህ ምን ምላሽ እንዳለው ለጠየኳቸው አቶ መሐመድ ሰይድ የሚከተለውን መልሰዋል።
እነዚህ በሰብአዊ መብት ስም የሚንቀሳቀሱ ኃይሎች በርቀት ሆነው በተጨባጭ መሬት ላይ እየተፈጸመ ያለውን ትክክለኛውን መረጃ ይዘው ሳይሆን ከማህበራዊ ሚዲያ በሚያገኛቸው የተሳሳቱ መረጃዎች እንዲሁም የተለያየ ቅሬታና የራሳቸው የሆነ ግላዊ የሆነ ሞቲቭ ያላቸው አካላት በሚልኩላቸው መረጃ ተነስተው እነዚህ ሰልፎች ሰላማዊ ነበሩ የሚል ጄኔራል የሆነ ድምዳሜ ላይ የሚደርሱበት ሁኔታ ነው ያለ። ይሄ ግን ስህተት ነው።
ሰመጉ ያሰራጨው የጽሁፍ መግለጫ ግን በሀገሪቱ የተለያዩ አካባቢዎች በሰላማዊ ሰልፍ ተቃውሟቸውን በሚገልጹ ዜጎች ላይ በመንግስት ጸጥታ ኃይሎች ያለአንዳች ተጠያቂነት የሚወሰደው የኃይል እርምጃ የዜጎችን ሕይወት ከመቅጠፍና የአካልና የንብረት ጉዳት ከማድረስ አልፎ ለሀገሪቱ ሰላምና ጸጥታ አስጊ የሚሆንበት ደረጃ እንደደረሰ ጠቁሟል። በመጨረሻም መግለጫው የተፈጸመው ከፍተኛ የሰብአዊ መብቶች ጥሰት በገለልተኛ ወገን ተጣርቶ ፈጻሚው አካል በሕግ እንዲጠየቅ፣ ማንኛውም ወገን የህዝብን ሰላማዊና ህጋዊ ጥያቄዎች የብሔር ጥላቻን፣ የህዝብ ከህዝብ፣ የአንዱን ሃይማኖት ከሌላው ሃይማኖት ለማጋጨትና ወዳልተገባ መንገድ እንዲያመራ ለማድረግ የሚጥሩ አካላት ሁሉ ከዚህ አጥፊ ድርጊታቸው እንዲቆጠቡ የሚሉና ሌሎች ጥሪዎችን አቅርቧል። በተመሳሳይ ሌላ መግለጫም በሰብአዊ መብት ተሟጋቾች ላይ የሚካሄደው ማሸማቀቅ፣ ወከባና እስራት ይቁም ሲል ጥሪ አቅርቧል። ለዚህም መነሻው አራት የሰመጉ አባላት የደረሰባቸው እስርና እንግልት መሆኑን ተገልጿል። ታስረው የተፈቱትና ሲታሰሩም አላንዳች ህጋዊ ማብራሪያ መያዛቸው የታወቀው አቶ ተስፋዬ ቡራዩ፣ አቶ አበበ ዋቄኔና አቶ ተስፋዬ ታከለ ሲሆኑ እስካሁን በእስር ላይ የሚገኙትና ክስ እንደተመሠረተባቸው የሚነገረው አቶ ቡልቲ ተሰማ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሚቀጥለው ዘገባ ደግሞ እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚቴ ጀርመን ዛሬ በርሊን ከተማ ውስጥ የተቃውሞ ሰልፍ አካሂዷል። አዲሱ አበበ የኮሚቴውን ተጠሪ አቶ ስዩም ሀብተ ማርያምን በስልክ አግኝቶ አነጋግሯል።
የሰልፉ ዋናው ዓላማ ያው የጀርመን መንግስት በከፍተኛ ደረጃ ከኢትዮጵያ መንግስት ጋር ስለሚተባበር እና ከፍተኛ የፋይናንስም የባጀትም እንዲሁም የተለያዩ ድጋፎችን ስለሚያደርግ ያለ ነጻነትና ያለ ዲሞክራሲ ደግሞ በአንድ ሀገር ውስጥ ምንም እድገት ማድረግ ስለማይቻል ይሄንን የሚያደርጉትን በጣም ጭፍን የሆነ ቅጥ የለሽ ድጋፍ እንዲመረምሩት ለማድረግ ነው። ዛሬ በጀርመን የኢኮኖሚና የእርዳታ ትብብር ሚኒስቴር ፊት ለፊት ነው ይህን ሰልፍ ያደረግነው።
ማን አገኛችሁ ወይም የሰጣችሁት ማስታወሻ ወረቀት?
የሰጠነው ማስታወሻ ከሚኒስትሩ ፊት ለፊት ሰልፍ ካደረግን በኋላ ከመግቢያው ፊት ለፊት ላይ ኢትዮጵያኖች መሬት ላይ በመውደቅ ቀይ ቀለም እንደ ደም ፈሶ ባህር ዳርና ሌላም ቦታ እንደዚሁም በኦሮሚያ ክልል የተገደሉት ሰዎች የተመሳሰለ አይነት ምልክት በመስጠት ነው ሰልፉን ያደረግነው። ከዛም ይሄ ካለቀ በኋላ ኖርማል ደብዳቤ ሳይሆን ባህር ዳር ውስጥ የተገደለችዋን ሴትዮ ፎቶግራፍ በሱ ጀርባ ላይ ነው አጭር መልእክት ጽፈን ለሚኒስትሩ እንዲደርሳቸው በፕሮቶኮል በኩል ያስገባ ነው። ዛሬ
መሬት ላይ የምትወድቁት በኢትዮጵያ ተካሄደ የምትሉትን ድብደባ፣ ግድያ፣ የመብት ረገጣ ለማመልከት ነው?
የተገደሉትን ሰዎች ማለት እነዚህ ሰዎች በአብዛኛው በስናይፐር ነው የተገደሉት እና እኛም መሬት ላይ ተኝተን ይሄ ቀይ ቀለም ልክ እንደ ደም ከእኛ የፈሰሰ በሚመስል ሴቶችም ወንዶችም ተኝተን ያው ፎቶግራፉን ለቪኦኤ ልከንላችኋል። ያንን ነው ያስተላለፍ ነው መልእክት።
አዎ እሱን እያየሁ ነበረ። የወደቁ ሰዎች፣ የታሰሩ ሰዎች፣ ደም የሚፈስ አይነት ምልክት ያለበት እሱን እያየሁ ነበር እና ይሄንን ነው ወይ ያሳያችሁት ማለቴ ነው ጥያቄ።
ይሄንን ያሳየነው።
ከእነሱ ምን መልስ አገኛችሁ?
መልስ ብዙ ጊዜ ቶሎ አይሰጡም። የጀርመን ፓርላማ የሚከፈተው ሰኞ ነው። አሁን የሚቀጥለው ሰኞ ነው የሚከፈተው። እንግዲህ ከዛ በኋላ ነው ይህን ነገር እንደ ጉዳይ ወስደውት የሚነጋገሩበት። በነገራችን ላይ ወደ ባህር ዳር አካባቢ አደገኛ እንደሆነ በሚመለከት ራሳቸው ጀርመኖች መግለጫ ወጥተዋል። ሰው ወደዛ የሚሄድ ከሆነ ለረፍትም ለምንም እንዲጠነቀቅ።
ሰኞ ከሆነ መስሪያ ቤት የሚከፈተው ዛሬ፣ ከዛ ምን መልስ አገኛችሁ?
መስሪያ ቤቱ ክፍት ነው። ሰኞ የሚከፈተው ፓርላማ ነው። የጀርመን ፓርላማ ተመራጮች የበጋ እረፍታቸውን ጨርሰው አሁን ሰኞ ነው የሚሰበሰቡት፣ የህዝብ ተመራጮች ማለት ነው። ከዛ ውጭ ግን የሚኒስቴር መስሪያ ቤቶች ጠቅላላ ክፍት ናቸው።
ዛሬ የሄዳችሁበት የሚኒስቴር መስሪያ ቤት ምንም አላናገሯችሁም ወይ ማለት ነበር?
ዛሬ የፕሮቶኮል ተወካይ የሚኒስትሩ ወጥተው ተቀብለውናል መልእክታችንን።
ኬት ኬት የተሰባሰበ ነው ሰልፈኛው አቶ ስዩም?
ሰልፈኞቹ ከዚሁ ከበርሊን አካባቢና ከአንዳንድ የጀርመን አካባቢ የመጡ ናቸው። ዋናው ሁልጊዜ እንደሚደረገው አይነት ሰልፍ ሳይሆን በእንደዚህ አይነት አክሽኖች ተቀላቅለው እየቀረበ ነው። ያለውን አሰቃቂ ሁኔታ ለማሳየት ነው የሞከርነው።
ምን ያህል ሰው ነበረ ሰልፉ ላይ?
በሰልፉ ላይ እንኳን ብዙ ሰዎች አልነበሩም። መለስተኛ ሰዎች ነበር የነበሩ፣ ግን አብዛኛዎቹ በዚህ አይነት ቲያትር መሰል በሆነ ተቃውሞ ላይ ነው የተካፈል ነው።
አንዳንዱ በግልጽ በጥርት ብሎ አይሰማም እንጂ መፈክርም እዚህ ልካችሁልናል። ከተያዙት መፈክሮች መካከል አንዳንዶች እርስዎ ሊናገሩ ይችላሉ? አሁን
አዎ መፈክሮቹ የሚሉት በእንግሊዝኛም ያው በአማርኛም ለዋለሁ፣ ይሄ የሚያደርጉት ጸረ ሰብአዊ የሆነ የዘር ማጥፋት ትብብር እንደሆነ ወይም ደግሞ በእንግሊዝኛው ክራይም አጌንስት ሁማኒቲ ሰፖርት እንደሚያደርጉ ነው አስረግጠን የነገርናቸው። ይህ በጀርመንኛውም በሚተረጎምበት ጊዜ በጣም ከፍተኛ የሆነ ክስ ነው ለን እስረኞች እንዲፈቱ ጥሪ አቅርበናል። እስክንድር ነጋ ይፈታ፣ በቀለ ገርባ ይፈታ፣ ኢትዮጵያ ውስጥ የሚደረጉት የሰብአዊ መብት ረገጣ በአስቸኳይ እንዲቆም፣ እንዲሁም ለኢትዮጵያ መንግስት የሚያደርጉትን የዘር ማጥፋት ትብብር እንዲያቆሙ የሚል ነው ያስተላለፍ።
ጀርመን የኢትዮጵያ ሰብአዊ መብት ኮሚሽን ተጠሪ አቶ ስዩም እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ።
አመሰግናለሁ።
አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት መደበኛ ስርጭታችን ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን።
ክቡራትና ክቡራን አድማጮች አሁን ከምሽቱ 3:43 ሆኗል። ዝግጅቶቻችንን በጥራት ለማዳመጥ እንድትችሉ ተጨማሪ የስርጭት መስመሮች ተከፍተዋል። እነሱም በ22 ሜትር ባንድ 13615 እንዲሁም በ25 ሜትር ባንድ በ12110 ኪሎ ሄርትስ ላይ ዝግጅቶቻችንን ማዳመጥ ትችላላችሁ። አንድ ጊዜ ደግማቸዋለሁኝ የስርጭት ሞገዶቹን በ22 ሜትር ባንድ በ13615 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ12110 ኪሎ ሄርትስ ላይ ወትሮም ባሉት መደበኛ ሞገዶች በተጨማሪ የተጣሩ ዝግጅቶቻችን ማዳመጥ ትችላላችሁ። እንዲሁም ናይል ሳት ላይ ቪኦኤ 24 ላይ እንገኛለን። ክቡራትና ክቡራን አድማጮች ከሰማያዊ ፓርቲ ሊቀመንበር ከአቶ ይልቃል ጌትነት ጋር የተደረገው ቃለ መጠይቅ ሁለተኛ ክፍል አሁን ይቀጥላል። አዲሱ አበበ ነው ያነጋገራቸው።
ባለፈው ረቡዕ በተላለፈው በክፍል አንድ ውይይት አቶ ይልቃል ወቅታዊው የኢትዮጵያ ሁኔታ እንደሚያሳስባቸው ከገዢዎቹ ቅንነት ማጣት እሳቸው እንዳሉት የተነሳም አገሪቱ መንግሥት የሌላት አገር እንዳትሆን እንደሚፈሩም ገልጠው የእርስ በርስ ግጭት አንዱ ስጋት ነው ለሚሉትም ይህን ብለዋል።
ይህንን ነገር የሚቆሰቁሱ ለስልጣን መወጣጫ መሰላል ለማድረግ የሚሞክሩ ኢሊት የሚባለው ልሂቅ የሚባለው ኃይል አካባቢ እንደዚህ አይነት ችግር እንዳለ አያለሁ።
የመፍትሄ ሀሳብ የሚሉት ምንድን ነው?
የኢትዮጵያ ሕዝብ የአገሩና የስልጣን ባለቤት መሆን ነው የፈለገው። ለዚህ ደግሞ እኔ የሚታየኝ ጊዜያዊ የባለ አደራ መንግስት ነው።
ጊዜያዊ የባለ አደራ መንግስት አሉ። እስቲ ትንሽ ያብራሩት አቶ ይልቃል። እንዴት ይመሰረታል? የሽግግር መንግስትን እንደ አማራጭ ለሚያቀርቡትስ ምን ይላሉ?
ኢህአዴግ እንደመቆየትም ካለበት ወታደሩን ኢትዮጵያ እንግዲህ የሩቅም የቅርብም ጠላቶች ያሏት ሀገር ናት። አሁን ያለው የኢህአዴግ ሰራዊት ብዙ የህወሓት ሰራዊት እንደሆነ እናቃለን። ነገር ግን ያም ቢሆን አሁን ባለን ሁኔታ ሰራዊቱን ማፍረስ ለሀገራችን ሉዓላዊነት አደጋ ሊሆን ይችላል። ያ ሰራዊቱ እንዳለ ቢሆን እንኳን የኢህአዴግ ሲቪል አስተዳደር ግን በሙሉ ፈርሶ ህዝቡም የጠየቀው ያንን ስለሆነ ሌላ ባላደራ የሚባለው ከሽማግሌዎች፣ ከሃይማኖት መሪዎች፣ ከሲቪክ ማህበራት መሪዎች፣ ከህዝቡም፣ ከፖለቲካ ፓርቲዎችም የተውጣጣ አዲስ ጊዜያዊ መንግስት በጊዜ ገደብና በቻርተር የተወሰነ ያ ይቋቋምና የዛ ስራ የሚሆነው የዲሞክራሲ ተቋማትን መገንባትና ከአንድ አመት ተኩል ባልበለጠ ጊዜ ለፖለቲካ ቡድኖች ስልጣን አወዳድሮ ሰጥቶ የሚወርድ ማለት ነው። የሽግግር መንግስት ከተባለ ግን ይሄ ወደ ጥገናዊ ለውጥ ሊያመጣው ይችላል ነገሩ። ኢህአዴግንም የመጨመር እንደዚህ የማድረግ አሁን የተባለው ነገር ሁሉ ኢህአዴግ በባህሪው ጠቅላይ ነው፣ አታላይ ነው፣ አጭበርባሪ ነው፣ ለውጡም ሊጨነግፍ ይችላል እና እኔ የባላደራ መንግስት የሚለው የተሻለ ነው ብዬ የማስበው በዛ ደረጃ በማየት
ሰራዊቱን የመጠበቅ የማቆየት ነገር አንስተዋል። አዎ ትልቅ ቦታ አለ፣ ወይም ደግሞ ቀላል አይደለም ሰራዊቱን መበተን። ግን የሰራዊቱን አወቃቀር ስናይ የእርስዎ ፓርቲ ምን እንዳለ ባላቅም በትክክል ብዙ ተቃዋሚዎች፣ ሌሎችም የፖለቲካ ትችት ሰጪዎች 40 ጀነራል ኢህአዴግ ሾሞ 39ኙ የትግራይ ሰዎች መሆናቸው ከሌላው ከሲቪል ባለስልጣናቱ ሰራዊቱን ለመለየት እስከሚያስቸግር ድረስ ሰራዊቱም ሲቪል ባለስልጣናቱም የአንድ ፓርቲ አባላት ወይም የአንድ ፓርቲ ደጋፊዎች ተደርጎ ባለበት ሁኔታ ነው። እርስዎ እንግዲህ ሰራዊቱ ይቆይ የሚሉኝ
መግቢያዬም ላይ ተናግሬዋለሁ። ኢትዮጵያ መከላከያ ሰራዊት አሁን መሪዎቹ በሙሉ ማለት ይቻላል የህወሓት ሰራዊት የነበሩ ጀነራሎች ናቸው። የሲቪል አስተዳደሩን ከለቀቁና በዛ ጊዜ ውስጥ ግን ሌሎችም የኢትዮጵያ ልጆች፣ ሁሉም የኢትዮጵያ ህብረተሰብ ክፍል ውስጥ ያሉ ያንን የሚወክል አድርጎ ሪፎርም አድርጎ በጊዜ ማስተካከል ይቻላል። ለዛ ጊዜ ሰጥተን ግን ሌላውን የሲቪክ አስተዳደር ከፖለቲካው ነጻ ሆኖ አገር መጠበቅ ብቻ እስከሆነ ድረስ ያንን ጊዜ ብንሰጠው ፋታ ሊሰጠን ይችል ይሆናል ነው እንግዲህ እይታ ነው እንጂ ያለው ሰራዊትና አሁን መንግስቱ ምንም ድንበር የላቸውም። የባላደራ መንግስቱም ኃላፊነት ያንን ድንበር የማበጀትና አገራችን አደጋ ላይ ሳትወድቅ ለመቆየት መፍትሄ የሚሆነን ከሆነ የሚል ነው።
ለመፍትሄ የሀሳብ የሽግግር መንግስት እንደሚሉት ሁሉ ደግሞ አንዳንዶቹ ምን ይላሉ? ኢህአዴግ ራሱ በራሱ ላይ መፈንቅለ መንግስት ሊያካሄድ ይችላል፣ በዚህ አይነት የኢትዮጵያ ሁኔታ ይለወጣል የሚሉ አሉ። የሚሆን ይመስሎታል?
እኔ አይመስለኝም። አሁን ባለው ሁኔታ እንደተባለው ሰራዊቱም ዋና ጭንቅላቱ ነው የሚመሩት ሰዎችም ምኑም ከህወሓት የመጡ የአናሳ አስተዳደር ስለሆነ ይህንን ስርዓት ፈንቅሎ ሌላ አይነት የህዝብ ጥያቄን አነሳለሁ የሚል ከዛ ውስጥ ይወጣል የሚለው እኔ በጣም ሩቅ ሆኖ ይታየኛል። ተግባራዊነቱም አይታየኝም። መከፋፈልና ለመስማማት ችግሩ እየበዛ ሲሄድ ሊመጣ ይችላል። በእነሱም ውስጥ ሰራዊቱ ሲቆይ እኮ ምርጫዎች በመጥፎና በመጣም መጥፎ መካከልም ይሆናሉ። ሰራዊት ሲበተን ሰራዊቱም ይጎዳል። አገራችንም እስከዚህ ድረስ ያባከነችውን ያንን ለመገንባት ያለው ይጠፋል። ይሄ ከሚሆን በሰራዊቱ ውስጥ ያላችሁ ሰዎች እዛው ቆዩ። በሂደት ውስጥ ግን ይህንን ሰራዊት የኢትዮጵያ ሰራዊት አድርጉት፣ ሁሉም የኢትዮጵያ ልጆች የሚሳተፉበት ይሁን፣ የሲቪል አስተዳደሩን ልቀቁ። ያለዛ ግን መጨረሻ ላይ እናንተም የያዛችሁትን ታጣላችሁ፣ ኢትዮጵያንም እናጣለን። ብዙ የኢትዮጵያ ልጆች መወከል ሲገባቸው ብዙ የጦር ልምድና ችሎታ ያላቸው ሰዎች ሁሉ ተገለው የአንድ ሰፈር ሰራዊት አድርጋችኋል። ይሄ ቅሬታችን ነው። አሁን ግን ላለንበት ሁኔታ ወደፊት እንድንሄድና ዊን ዊን ሴናሪዮ እንዲሆን ከተፈለገ የሲቪል አስተዳደሩን ልቀቁ፣ ወታደሩ አካባቢ ቆዩ። ያ የሲቪል አስተዳደር ደግሞ ወደፊት ወታደሩን ሪፎርም እያደረገና ስልጠና እየሰጠ ሌሎቹንም እያሳተፈ ይምጣ። ከዛ ውጭ የሆነው ነገር ግን አሁን ባለንበት ሁኔታ አቶ አዲሱ መጥፎነቱ እኮ ምንድን ነው? ኢህአዴግ በ25 ዓመት ውስጥ የፖለቲካ ድርጅት እንዳይኖር አድርጎታል። የሚከበር ሽማግሌ እንዳይኖር አድርጎታል። አካዳሚውን አጥፍቶታል። ውሸትን በአደባባይና ስርቆትን እንደ ቁም ነገር ሲሰብኩ ኑረዋል። ያ ሁሉ እኮ አልሆን ብሎ ነው አብዮት የመጣው። ያ በዲሞክራሲያዊ ቀስ ብሎ የሚሄደው መንገድ አልሆን ስላለ ኢትዮጵያ ህዝብ በራሱ ህዝበ ውሳኔ የሚባለውን ወይም አብዮት አድርጎ አሁን የሀገሬና የስልጣን ባለቤት እኔ ነኝ ብሎ የወጣው።
ጎንደር በተካሄደው እንቅስቃሴ ህይወት ጠፍቷል። ያ እንቅስቃሴ ደግሞ ወደ አዲስ አበባና ባህር ዳር እንዳይሄድ ስጋት አለ የሚሉ ሰዎች፣ ያ ስጋት አልቋል። ባህር ዳርም ሄዷል፣ ሰው ሞቷል። አዲስ አበባ ውስጥም ሰው አልተጎዳም አልሞተም ማለት አንችልም። የጎላ ነገር እስካሁኑ ሰዓት ባናየም ይሄ ስጋት አዲስ አበባ ይዘልቃል ይላሉ።
ምንም ጥያቄ የለው። አዲስ አበባንም አልፎ ደቡብ ኢትዮጵያንም ያካልላል። ምክንያቱም አሁን ባለበት ሁኔታ ኢህአዴግ ከዳር እስከ ዳር ሁሉን ነገር ጨምድዶ በራሱ ይዞ የኢትዮጵያን ህዝብ የበይ ተመልካች በማድረጉ የመጣ ነገር ነው። ኢህአዴግም ደግሞ ይሄ ነገር እንዳይዛመት በተለያየ መግለጫዎቹ እንዳየሁት መፍትሄ የሚሰጥ ድርጅት ሆኖ አላገኘሁትም። ከትናንትናው ግምገማቸውና የኢህአዴግ ምክር ቤት ከሰጠው መግለጫ ሳይኮ ሙስና ችግራችን መሆኑን ተገንዝበናል፣ ሙስናን ለመታገል ወስነናል አሉ። አሁን ሙስናን ኢህአዴግ እንዴት ብሎ መታገል ይችላል? ሙስና የሚጠፋው እኮ ነጻ ሚዲያ ሲኖር ነው። ሙስና የሚጠፋው እኮ ተቀናቃኝ የፖለቲካ ኃይሎች መንግስትን እየተከታተሉ የሚተቹበት ሁኔታ ሲኖር ነው። ሙስና የሚጠፋው እኮ የህዝብ አስተዳደር ሲኖር፣ ለህዝብ ተጠያቂ የሆነ የተገደበ ስልጣን ያለው መንግስት ሲኖር ነው። ሙስና እኮ የሚጠፋው ህዝብ የዜጎች የሀገራችን ባለቤት ነው ብለው ፖለቲካ የተከበረ ሙያ ሲሆንና ማህበራዊ አገልግሎት ማድረግና ለሀገር መስራት የተከበረ ሙያ ሲሆን የዜግነት ክብር ሲመጣ ነው። እነዚህን ነገሮች ሁሉ አውድሞ ጥቅምን ዋና መሰባሰቢያው ያደረገ የፖለቲካ ቡድን ሙስና ሊከላከል አይችልም። ሙስና ጫፍ እንጂ ስር አይደለም፣ የችግሩ ስር አይደለም። ስለዚህ ኢህአዴግ የሚፈታው ችግር ስላደለ በሙሉ ኢትዮጵያ ይሄ ነገር ለመሄዱ ኢትዮጵያ ሁሉ የሚገነዘበው ነገር ነው። በሙሉ ኢትዮጵያን ይሄ ጉዳይ እንደሚያዳርስና እያዳረሰም እንደሆነ እኔ ጥርጥር የለኝም።
በሰማያዊ ፓርቲ ውስጥ ችግር እንዳለን ሰማለን። ምንድን ነው? በአሁኑ ወቅት የመሪው ከኢትዮጵያ ውጪ መሆንም እያነጋገረ ነው። እነዚህን በነገው የማጠቃለያ ውይይታችን ይመልሱልናል። ለአሁኑ እግዚአብሔር ይስጥልኝ።
አሁን አፍሪካ ነክ በጋዜጦች ይቅርታ፣ አፍሪካ በጋዜጦች ይቀርባል። አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአማራ ክልል ሰዎች መገደላቸውና ንብረቶች መውደማቸው ተገለጸ፣ የብሔር ብሔረሰብ ፌዴራሊዝምና አንደምታው የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት በአማራ ክልል በሚካሄደው ተቃውሞ ስለተገደሉ ሰዎችና ስለወደሙት የውጭ መዋለ ንዋይ አፍሳሾች ንብረቶች ዘግቧል። በአንዳንድ የጎንደርና የጎጃም አካባቢዎች ሚሊሻዎች ከወታደራዊ ኃይል ጋር እየተዋጉ መሆናቸውን፣ ባለፈው ረቡዕ መተማ ውስጥ 10 ሰዎች እንደተገደሉ፣ 4 ሰዎች ደግሞ በድባርቅ ሕይወታቸውን እንዳጡ በልጅም ያለው የሰብአዊ መብት ማህበር ኃላፊ አቶ ያሬድ ኃይለማርያም ተናግረዋል ይላል ዘገባው። ተቃዋሚዎች ካወደሟቸው ከባህር ዳር ከተማ 13 ኪሎ ሜትር ርቆ በሚገኝ ቦታ ላይ ካሉት 9 የንግድ ንብረቶች መካከል የእስራኤል፣ የኢጣሊያ፣ የህንድና የቤልጅየም ኩባንያዎች የአበባ እርሻዎች እንደሚገኙባቸው፣ ንብረቶቹን የማውደም ተግባር የተፈጸመውም ባለፈው ሰኞና ማክሰኞ እንደሆነ፣ የደረሰው ጉዳት በ7.8 ሚሊዮን ዶላር እንደሚገመት የብሉምበርግ ዘገባ ጠቅሷል። ተቃዋሚዎቹ በግቢያችን በርና በአጥር እየዘለሉ ባንዴ ስለወረሩን ሊቆጣጠሯቸው ያልቻሉ ወታደሮችም ነበሩ፣ የሞትና የሽረት ጉዳይ ሆኖብን ሁላችንም ሮጠን አመለጥን ሲሉ አቶ ኃይሌ ሰይፉ የተባሉ የአበባ እርሻዎቹ ስራ አስኪያጅ አዲስ አበባ ሆነው እንደተናገሩ የብሉምበርግ የዜና አገልግሎት ድረገጽ ዘግቧል። የሰብአዊ መብት ቡድኖች እንደሚሉት ካለፈው ሰኔ ወር አንስቶ ከ500 በላይ የሚሆኑ ሰዎች በመንግስት ኃይሎች ተገድለዋል ሲል ብሉምበርግ የዜና አገልግሎት ላይ የወጣው ጽሑፍ ጠቅሷል። ፎሪን አፌርስ ዳት ካም የተባለው መጽሔት ድረገጽ በኢትዮጵያ የሚታየው ግጭት መንስኤ ምን ሊሆን እንደሚችል ለመመርመር ይሞክራል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አዲስ አበባን በጎበኙበት ወቅት ኢትዮጵያ በክልሉ ሰላም እንዲኖር በምታደርገው ጥረት አሞግሰዋታል። በሚሊዮኖች የሚቆጠሩ ሙስሊሞችና ክርስቲያኖች በሰላም አብረው እንዲኖሩ በማድረጓ ካለፉት 25 ዓመታት ወዲህ በብዙ ሚሊዮኖች የሚቆጠሩ ሰዎች ከድህነት ኑሮ እንዲወጡ፣ ከአምስት ዓመት ዕድሜ በታች ያሉትን ልጆች ሞት ከሁለት ሶስተኛ በላይ በሆነ አሃዝ እንዲቀንስ፣ ከኤችአይቪ ኤድስ ጋር በተያያዘ ህመም የሚሞቱት ሰዎች ቁጥር ከአምስት ከመቶ እንዲቀንስ በማድረጓ አሞግሰዋታል። ሶማሊያ በአልሸባብ በምትታመስበት በአሁኑ ወቅት፣ ደቡብ ሱዳን በግጭቶች በደቀቀችበት፣ ኤርትራ ደግሞ ወጣቶቿ በሜዲትራኒያን ባህር በኩል አውሮፓ ለመግባት በሚጎርፉበት በአሁኑ ወቅት ኢትዮጵያ የሰላምና መረጋጋት ተምሳሌት ሆና ቆይታለች ሲሉም ፕሬዚደንት ኦባማ አሞግሰዋታል። በአሁኑ ወቅት ግን የምዕራብ ዲፕሎማቶችና የስለላ አገልግሎቶች በኢትዮጵያ የሚታየውን አሳሳቢ ሁኔታ ለመገምገም እየተሯሯጡ ናቸው። ኦሮሚያ ውስጥ ጥይቶችን መጋፈጥ የታከለበት ተቃውሞ ሲካሄድ ቆይቷል። አዲስ አበባ ውስጥም የተቃውሞ ሰልፎች ሲደረጉ ቆይተዋል። የቀውስ መልክ ሊያስይዘው የቻለው ግን በአማራ ክልል የተካሄደው ግጭት ነው ይላል የፎሬን አፌርስ መጽሔት ድረገጽ። የታጠቁ የአማራ ክልል ተቃዋሚዎች በአንድ የፌዴራል ፖሊስ አዛዥ ላይ ደፈጣ አካሂደው ከወታደሮች ጋር በመንገዶች ላይ ተኩስ ተለዋውጠዋል።
ቁጥራቸው በውል ባይታወቅም ካለፉት ወራት ወዲህ በመቶዎች የሚቆጠሩ ሰዎች ተገድለዋል ይላል ጽሑፉ። አያይዞም ጽሑፉ ከ25 ዓመታት ወዲህ ደርግን የገለበጠው የኢህአደግ አወቃቀር በእኩልነት ላይ የተመሰረተ ሲሆን ህወሓት ቀዳሚውን ቦታ ይዛል ይላል። ኢህአደግ ስልጣን ላይ የወጣው የአማራ የበላይነት የሰፈነባቸውን ተከታታይ መንግስታትን በመታገል በመሆኑ ሀገሪቱን ከመበታተን ለማዳን መላ ብሔርና ብሔረሰብ የራስ አስተዳደር እስከ መገንጠል ድረስ መብት እንዲኖራቸው ማድረጉ እንደ መፍትሄ እንደወሰደው የፎሪን አፈርስ መጽሔት ድረገጽ ላይ የወጣው ጽሑፍ ጠቅሷል። አንዳንድ የህገ መንግስት ጠቢባን እንዲህ አይነት አወቃቀር ክልላዊ ፍጥጫን ስለሚያስከትል አይሰራም የሚል ክርክር አቅርበው ነበር። ይሁንና ኢህአደግ እንዲህ አይነቱን ፌዴራላዊ አወቃቀር የወሰደው የህብረ ብሔር ፌዴራሊዝምን እንዴት ማዋቀር እንደሚቻል ከሚገልጸው የጆዜፍ ስታሊን መመሪያ በመሆኑ ራሳቸውን የሚያስተዳድሩት ክልሎች አብረው ሊቀጥሉ የሚችሉት በአንድ ፓርቲ ጥላ ስር ሲሆኑ ነው የሚለውን እንደተከተለና አሁንም ኢህአደግ በዚህ ርዕዮተ ዓለም ይመራል ሲል ጽሑፉ ያወሳል። ኢህአደግ የምዕራቡን ዓለም ሊበራል ማለት ለቀቅተኛ ዲሞክራሲን አይቀበልም። በብዙ ሚሊዮኖች የሚቆጠሩ ከሁሉም ብሔር ብሔረሰቦች የተውጣጡ አባላትን የሚመለምል በማዕከላዊነት የሚያምን አብዮታዊ ዲሞክራሲን ነው የሚከተለው ሲል ጽሑፉ ያስረዳል። ኢትዮጵያ በየዓመቱ በቢሊዮኖች ዶላር የሚቆጠር የውጭ እርዳታ የምታገኘው በአሸባሪነት ላይ በሚካሄደው ዓለም አቀፍ ትግል ባላት የማይተካ ቦታ ምክንያት ብቻ ሳይሆን በትምህርት በጤናና በመሠረተ ልማት ዝርጋታ ያገኘችው ስኬት የረድኤት ጠበብትን ስለሚያስደስት ነው። በአሁኑ ወቅት ግን ቀውስ ገጥሟታል ሲል ፎሪን አፈርስ መጽሔት ድረገጽ ላይ የወጣው ጽሑፍ አውስቷል። መጀመሪያ ላይ ብሔር ብሔረሰቦች የራሳቸውን ቋንቋና ባህል ጠብቀው ተወካዮቻቸውን ራሳቸው የመምረጥ ዕድል ማግኘት የሚለው ሀቅ ድጋፍ ነበረው። ከመጀመሪያውም ቢሆን አናሳ ህዝቦች ባሉበት የአስተዳደር ድንበር ጋር የተያዙ ግጭቶች ሊኖሩ እንደሚችሉ ይጠበቅ ነበር። ሆኖም ኢህአደግ ውሎ አድሮ የአንድነት ስሜት እየጠነከረ ይሄዳል የሚል እምነት ነበረው። ከ25 ዓመታት በኋላ ግን የብሔር ብሔረሰብ አወቃቀር ህዝቡን የማስተባበር መንፈስ አጥቷል። አሰብስፈው የሚጠብቁ የዳያስፖራ ፖለቲከኞች አቀጣጣይነት መጠቀሚያ ከመሆን መሰረትም ጭምር ይላል ጽሑፉ። አያይዞም ጽሑፉ ተቃዋሚዎችም ቢሆኑ በአንድነት ስለ መስራት የሚያወሩ ቢኖሩም የሚያገናኛቸው ነገር እንደሌለ ሲገልጽ በአማራ ማን ያህሉኝነት የሚያምኑት የድሮ ባንዲራን ያውለበልባሉ፣ የመገንጠል እምነት ያላቸው ኦሮሞዎች ደግሞ ሀገሪቱ እንድትከፋፈል ይፈልጋሉ ሲል ፎሪን አፌርስ መጽሔት ድረገጽ ላይ የወጣው ጽሑፍ ጠቅሷል። ኢህአደግ ውስጥ ያሉ የአማራና የኦሮሞ ፖለቲከኞች ተቃውሞ ባስነሳው ህዝብና በማዕከላዊ መንግስት መካከል የሽምግልና ሚና ልንጫወት የምንችለው እኛ ብቻ ነን በማለት በክልሎቻቸው የተነሳውን ተቃውሞ የበለጠ ተደማጭነትና አቅም ለማግኘት ሊጠቀሙበት ቢሞክሩም ሀሳባቸው አዲስ አበባ ባለው ፖሊት ቢሮ ተቀባይነት አላገኘም። ከአራት ዓመታት በፊት በሞት የተለዩት ጠቅላይ ሚኒስትር መለስ ዜናዊ ሊሞላ ያልቻለ ክፍተት ትቶ በማለፋቸው ኢህአደግ ራሱ ችግር ተፈጥሮበታል። ኢህአደግ እንዲዘልቅ ከፈለገ የሀገሪቱን ዜጎች ያበሳጨውን ሙስና ጉዳይ መፍትሄ መፈለግ አለበት በማለት ፎሪን አፌርስ ዳት ካም የተባለው መጽሔት ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። የአፍሪካ ህብረት ኢትዮጵያ ውስጥ የተፈጠረው ሁኔታ በመቻቻል እንዲያዝና ንግግሮች እንዲደረጉ ጠይቋል። የኮሚሽኑ ሊቀመንበር ንኮሳዛና ላሚኒ ዙማ ለተቃውሞዎች መነሻ የሆኑ ጉዳዮች ሰላማዊና ዘላቂ መፍትሄ እንዲያገኙ በሀገሪቱ በከፍተኛ ደረጃ መቆጠብና መረጋጋት እንዲሰፍን ጥሪ አድርገዋል። የሚመለከታቸው ወገኖች በሙሉ ጉዳዮቹን በንግግር መፍትሄ እንዲፈልጉላቸውም ማበረታታታቸውን ከኮሚሽኑ የወጣው መግለጫ አመልክቷል። የሰብአዊ መብቶች ጉባኤ ሰመጉ የህዝብ ሰላማዊ ሰልፍ የማድረግ ዲሞክራሲያዊ መብት እንዲከበር አላስፈላጊ ያላቸው የመንግስት የጸጥታ ኃይሎች እርምጃም በአስቸኳይ እንዲቆም በዛሬው ዕለት ጠይቋል። በሰብአዊ መብቶች ተሟጋቾች ላይ እየተካሄደ እንደሚገኝ የገለጸው ማሸማቀቅ፣ ወከባና እስራት እንዲቆምም ሰመጉ ጠይቋል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ዳይሬክተር ግን ሰላማዊ ሰልፎቹ ሰላማዊ አይደሉም ማለታቸው ተጠቅሷል። Thank you.
ክቡራትና ክቡራን አድማጮች የዛሬው ዝግጅታችን በዚሁ ተጠናቀቀ። ስናስተናግዳችሁ ያመሸነው ሰሎሞን አባተና
ቆንጂት ታዬ ነን።
አብራችሁን ስለቆያችሁ እናመሰግናለን። እስከ ምሽቱ 4:30 የትግርኛ ዝግጅት ይዟችሁ ይዘልቃል። በእኛ በኩል
ሰላም፣
በደህና ደሩ።